ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል።
ተነስተብኝ እንደምን አመሻችሁ ወርማችቻችን ዛሬ ራቦ ሚያዝያ 27 ቀን 2013 ዓመተ ምህረት ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ረቦ ሚያዝያ 27 ቀን 519 ቀናት አለፋቸው።
ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ
በሮማ ካቶሊክ ሊቀ ጳጳስ ተባርኮ ኢትዮጵያን የወረረው የሞሶሎኒ ጦር በጀግኖች ኢትዮጵያውያን አርበኞች ድል ለተመታበት 80ኛ ዓመት እንኳን አደረሳችሁ እንላለን።
ከጣሊያን ወረራ ጊዜ ጀምሮ በካሃዲ ባንዳዎች ተፈጥረው እስካሁን ህልውናችንን የሚፈታተኑትን አገር በቀል ጠባብ ዘረኞች በህብረት ድል የምንመታበት ጊዜም ሩቅ አይደለም።
ሰብአዊ መብትና ፖለቲካ በሚል ርዕስ ከዝግጅት ክፍላችን የቀረበው ጽሑፍ ከዜናው በማስከተል ይቀርባል።
ከዚያም በ2004 ዓመተ ምህረት በፍኖተ ዴሞክራሲ ተራፈው የነበሩ ሁለት ጽሑፎችን በተከታታይ እናሰማለን። የመጀመሪያው በሐቅ ለሐቅ ታገሉ አለያም ከመንገድ ዘወር በሉ በሚል ርዕስ የቀረበ ሲሆን ሁለተኛው የሽግግር መንግስትና ዴሞክራሲ በሚል ርዕስ የቀረበ ነው።
ሚያዝያ 15 ቀን በከፋ ጅማ ዞን በሊሙ ኮሳ ወረዳ ቀጮ ከራከራ ጋሎ ኮመሴና ጋሎ ጅማቴ በተባሉ ቀበሌዎች በኦሮሞ አሸባሪዎች የተገደሉት የአማራ ተወላጆች ቁጥር ከ30 በላይ መሆኑን የአካባቢው ነዋሪዎች ለዜና ምንጮች ገልጿል። አሸባሪዎቹ ጥቃቱን የፈጸሙት ከቀኑ 11 ሰዓት ገደማ ሲሆን እስከ ምሽቱ ድረስ በሳንጃና በጥይት በአካባቢው ነዋሪዎች ላይ ጭፍጨፋ ሲያካሂዱ እንደነበር ለማወቅ ተችሏል። ከሞቱ ዜጎች መካከል አስከሬናቸው በወር የተቀበረው 25 ሲሆን እስከ 9 የሚደርሱ በአሸባሪ የተገደሉ እስካሁን አስከሬናቸው አለመቀበሩ ተነግሯል። ሰባት ሰዎች በከባድ ቆስለው በሆስፒታል የሚገኙ መሆናቸውም ተገልጿል። ከአሸባሪዎቹ ጥቃት ራሳቸውን ለማዳን ቤት ድረሳቸውን ጥለው በጅማ ከተማና በሌሎችም ቦታዎች መጠለያ ውስጥ የሚገኙ እነዚህ የአማራ ተወላጆች ንብረታቸው በሙሉ የተዘረፈባቸውና የወደሙባቸው መሆኑን ከመግለጻቸውም በላይ ወደ አካባቢያቸው ለመመለስ አሁንም ስጋት ያለባቸው መሆኑን ተናግረዋል። የአሸባሪዎቹ ጥቃት ከመድረሱ ከሶስት ቀን በፊት አሸባሪዎቹ ጥቃት ሊፈጽሙ ይችላሉ የሚል ስጋት ያለባቸው መሆኑን ለባለስልጣኖች ማስተዋቀቃቸውን የሚናገሩት ነዋሪዎች ጥቃቱ ያገዛዙን ባለስልጣኖች እጅ እንዳለበት ጠቁመው አሁንም ለመመለስ ችግር እንዳለባቸው እየተናገሩ ይገኛሉ። ሜቴክ ተብሎ ይጠራ የነበረው የወያኔ የመዝረፊያ ድርጅት ከሰባት አመት በፊት ለአባይ ግድብ ውሃ ማጠራቀሚያ የምንጣሮ ስራ ለሰሩ ዜጎች ከ340 ሚሊዮን ብር በላይ ሳይከፈል ማጭበርበሩ አዲስ ማለዳ የተባለው የዜና ተቋም አጋልጧል። ሜቴክ ለ160 ሰራተኞች ማህበራት ኮንትራክት ሰጥቶ ባሰራው ስራ ማህበራቱ የሁለት ዙር ክፍያ የተከፈላቸው ቢሆንም የሶስተኛው ዙር ዋጋ ሳይከፈላቸው ከመቅረቱም ሌላ ቀደም ብሎ የተከፈላቸው ገንዘቡ እንዲመለሱ በመደረጉ ችግሩስ መግባታቸውን ለማወቅ ተችሏል። የዘረፋው ሊካሄድ የቻለው መሬቱን ለመለካት በተወሰደው ዘዴ ስምምነት ባለመደረሱ ነበር። ሜቴክ መሬቱ በጂፒሲ ተለክቷል የሚል መረጃ ሲያቀርብ ስራውን የሚሰሩ ወገኖች ግን ቦታው ወጣ ገባ በመሆኑ በሜትር እየተለካ ይታወቃል የሚል ሐሳብ አቀረበው። በዚሁ መሰረት ተለክቶ ስራ እንደተካሄደም ለማወቅ ተችሏል። ይሁን እንጂ እስር ቤት ያሉና ሳይታሰሩ የቀሩስ የቀድሞ ሜቴክ ኃላፊዎች የመሬቱን ስፋት በመለካት በኩል ማጭበርበር ተደርጓል በማለት ሊከፈላቸው የሚገባውን 340 ሚሊዮን ብር ከሰራተኞቹ ላይ ያስቀሩ ከመሆኑም በላይ በስህተት ተከፍሏቸዋል በማለት ከ31 ማህበራት ላይ ገንዘቡ ተመላሽ ያደረጉ መሆኑንም ሰራተኞቹ እየተናገሩ ይገኛሉ። ግብጽ 30 ዘመናዊ የጦር አውሮፕላኖችን ከፈረንሳይ በግዛቷ ሰሞኑን በተለያዩ የዜና ማሰራጫዎች ሲዘገብ የቆየ ቢሆንም እስካሁን ጉዳዩ በዝምታ አሳልፎ የነበሩት የአገሪቱ ባለስልጣኖች የጦር አውሮፕላኖቹ ከፈረንሳይ መግዛታቸውን በዛሬው ቀን በይፋ አምነዋል። ግብጽ የዛሬ 6 ዓመት ራፍላ ተዋጊ ጀቶች ከፈረንሳይ መግዛቷ ሲታወቅ አገሪቱ በአለም የጦር መሳሪያ በብዛት በመግዛት ከሚታወቁት ከሳውዲ አረቢያና ከህንድ ቀጥሎ ከአለም ሶስተኛው አገር እንደሆነች የሰላም ምርምር ተቋም የሚለው ድርጅት መዘገቡ ይታወቃል። ግብጽ መሳሪያ የምትገዛው በኢትዮጵያ ላይ ጥቃት ሰንዝራ የአባይ ግድብን ለማስቆም ነው በማለት አንዳንድ ክፍሎች ያላቸውን ግምት ቢሰጡም ግብጽ በኢትዮጵያ ላይ ጥቃት በሰነዝር ውስብስብ ችግር ያጋጠማታል የሚሉም ደግሞ ግብጽ በተዘዋዋሪ እንጂ በቀጥታ የጦር ጥቃት አትፈጽም ማለት ይሞግታሉ። ኦክሳን ማክሰኞ ሚያዝያ 26 ቀን ባወጣው መግለጫ በትግራይ 5 ሚሊዮን የሚሆኑ ዜጎች ሊራቡ እንደሚችሉ ዘግቧል። የእርሻ ወቅት በመሆኑ እርሻ በቅርቡ መጀመር ያለበት ቢሆንም ብዙ አርሶ አደሮች ያስቀመጡት የእህል ዘር እንዲሁም የእርሻ መሳሪያዎቻቸው ከብቶቻቸው በጦርነቱ ወቅት በመዘረፉ ምክንያት ማረስና ማምረት እንደማይችሉ ለመገንዘብ የቻለ መሆኑን አስታውቋል። ባለፈው አመት 25 ከመቶ የሚሆነው በትግራይ የተመረተው እህል ባንብጣ መንጋ የወደመ መሆኑን ገልጾ የጦርነቱ ሁኔታ ደግሞ እጥረቱን ይበልጥ ያከበደ መሆኑን ገልጿል። በትግራይ 1.7 ሚሊዮን የሚሆኑ ዜጎች ከቤት ንብረታቸው ተፈናቅለው በየመጠለያ የሚኖሩ መሆናቸውን ተቋሙ በመግለጫው ጠቅሶ ድርጅቱ ለነዚህ ዜጎች አስፈላጊ የሰብአዊ እርዳታ እያደረገ መሆኑን ይፋ አድርጓል። በተያያዘ ዜና በተባበሩት መንግስታት ድርጅት ስር የሚገኘው የዓለም የምግብ ፕሮግራም ተቋም ሰኞ ሚያዝያ 25 ቀን ባወጣው መግለጫ በሚያዝያ ወር ውስጥ በኢትዮጵያ የሚገኘው አንበጣ መንጋ እየቀነሰ ቢመጣም በስምጥ ሸለቆና በባሌና ከድሬዳዋ በስተደቡብ ባሉ የሐረር ተራሮች ላይ አሁንም ስጋት ያለ መሆኑን ገልጿል። በሚቀጥለው ግንቦት ወር የዝናቡ መጠን እየጨመረ ሲመጣ የአንበጣ መንጋ በስፋት ሊራባ እንደሚችል አስጠንቅቋል። አድማጮቻችን የለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
Mama, not enough.
የባድ ሰብአዊ መብት አስተባባሪ ኮሚቴዎች ከተራ ፖለቲካ የራቁና የጸዱ የሚመስላቸው ብዙ የዋሆች አሉ። እንኳን የባዱ ያገር በቀሉ የፕሮፌሰር መስፍን ሰብአዊ መብት ኮሚሽን ራሱ በፖለቲካ የተነሳ ሚናው አጣያቂ ነበር። ለኮሚሽኑ ምስረታ ከፍተኛ ሚና የነበረው እንድሪያስ ሸቴ ሲሆን ኮሚሽኑ ወያኔን አገም ጠቀም ሚና የተጫወተለት ከመሆኑ ባሻገር ደርዛቸው ስለጠፋ ይሃፖችና ሌሎች ምንም አልናገር ብሎ እድሜውን ገፍቷል። ኢሰመጉን ተሰባዊ መብት አስተባባሪ ኮሚሽን ለማለት ሳይቻል አመታት አልፈዋል። ዛሬ አለው ሊልና ራሱን የኢትዮጵያ ሰባዊ መብት ኮሚሽን የሚባለው ተቋም በዘረኞቹ ለሽፋን ይቆመ የቄሮሽ ጠበቃ ኮሚሽን መሆኑን በሚገባ ተጋልጧል። በኢትዮጵያ ህጋዊ የሆነና ለሰባዊ መብት የሚታገል ተቋም የለም። የዘረኞች የገደል ማሚቶ አደናጋሪ ውጅምብር ነጂ የራሳቸው ተቋም ግን አላቸው። ከዚህ ባሻገር ደግሞ የባዕድ ተቋሞች አምነስቲ ተባሉ ሌላ በአብዛኛው ከያገራቸው የፖለቲካና ጸጥታ ተቋሞች የተያያዙ ናቸው። በመሆኑም በፖለቲካው መስክ ከጸረ ኢትዮጵያ ኃይሎች ጋር የተጣበቁ በመሆናቸው ይህን ያልተቀበሉ ዛሬ የወያኔ ደጋፊነታቸው ይፋ ሲወጣ መገረም መደነቅ ተገደዋል። አምነስቲና ሌሎቹ አጀንዳቸው የኢትዮጵያ ህዝብ መብት መጠበቁ አይደለምና በዚህ መስክ መጃጃል አይተበቀብንም። ወያኔ ስልጣን ይዞና በርካታ ታጋይ አገር ወዳድ ወገኖችን አሳዶና አግዞ በነበረበት አርባ ጉጉ ወዘተ ብሎ አማራን ማስጨረስ መጨረስ በተያያዘበት ለተበደለው ህዝብ ድምጽ የሚሆነው በጠፋበት የኢትዮጵያ የፖለቲካ ስረኞች አንድነት ኮሚቴ ተቋቁሞ የሰብአዊ መብት ጥሰትን በሰፊው ሲያጋልጥ አገር ወዳድ ይሉ የነበሩትም ሳይቀሩ ሊያፈርሱት እንጂ ሊገነቡት ሊደግፉት እንዳልጣሩ ታዝበናል። ተፎካካሪ ኮሚቴ ሊመሰርቱ ከመጣር ባሻገር የኮሚቴው ዘገባ ዘግተው አምነስቲና ባዕዳንን በማዳነቅና በመደገፍ ሲሰማሩ በዚያውም ልክ ደብዛቸው ስለጠፋው ይሃፓዎች አንተነፍስም ብለው ወያኔን ጠቅመዋል። የፖለቲካ ስረኞች ይፈቱ የሚለውን መፈክር ራሱ አጨራምተው የኛ ስረኞች ይፈቱ ወደሚል አቆሳምነው መገኘታቸውን ታዝበን በነመክረም የሚሰሙን አልሆነም። ለሳምንት የት እንደሄደ የጠፋውን የኦነግ መሪ ደብዛው ጠፋ የሚሉት እነ አምነስቲ ፖለቲካ ነውና ስለሌሎች ሲጨነቋል ተሰሙም። ይሆኖ ይያለ ግን የኛ ምሁር ተብዮች አምነስቲን በማጋለጥ ፋንታ የኢትዮጵያ ጉዳይ ተከታታይ ኃላፊያቸው ሟቹ ማርቲን ሂል የእንግሊዝ የስለላ ድርጅት MI6 አባል መሆኑ ይፋ ነበርና የሱን ዘገባ ብቻ ሀቅ ብለው መመከተልና በማስተጋባት በኢትዮጵያ ህዝብ ላይ ይደርስ የነበረውን የወያኔ በደልና ግፍ ሚዛን ሲሰጡ አልቻሉም። ከዚህ አንፃር አሌክስ ደቫል የሚባለው እንግሊዛዊ ይዘት በቂ ምሳሌ ነው። ይህ እንግሊዛዊ የወያኔ ሻቢያ ኦነግ ዋና ደጋፊ ሆኖ ሲንቀሳቀስ የቆየ ሲሆን በዚያው ልክ ደግሞ ትምክህተኛ አማራ የሚላቸውን እነ ኢሃፓን በማውገዝ ግንባር ቀደም ነበር። ለወያኔ በተለይ ሰፊ ግልጋሎትን የሰጠ ግለሰብ ነው። ጸረ ኢትዮጵያ ግለሰብ ነው ሲባል ሰሚ ጠፍቶ ደቫል ይህን አለ ይህን ጻፈ መሰከረ ብለው የሚያደንቁት ብዙ ነበሩ። ይኸው ዛሬ ሶስተኛው ወያኔ አቸናፊ ይሆናል በሚል የወያኔ ዋና ጠበቃነቱን አስረግጦ አማራውን በመወንጀል ከሳሽ ሆኗል። ዋናው መልእክታችን ግን ለሰብአዊ መብት ቆመን ይላሉ እንጂ ስምርታቸው ፖለቲካዊ ነው። የትግራይ ህዝብ ተጠቃ ተፈጀ ሲሉ ለፍጅት ስለተዳረገው አማራ ትንፍሽም ማለትም አይፈልጉም። ጮኸው ተጫጩኸው በወያኔ ላይ ጥቃት ሊያቆሙና ወያኔን ከኮሎኔሉ ሊያስታርቁ ፈላጊዎች ናቸው። በመተከል ወለጋ ስለሚያልቀው ህዝብ ዝምታን መምረጣቸውም የሚያስገርም አይደለም። የጸረ ኢትዮጵያ ፖለቲካ አራማጅ መንጋዎች አካል ናቸውና በተያያዘም ጸረ አማራነታቸውን ያረጋገጡ ናቸውና ምዕራብ ትግራይ ተወረረ፣ በማይካድራ ሳይቀር ትግራውያን ተፈጁ ወዘተ ብለው የሐሰት ዳውላን ቢወቁ መገረም አይገባንም። የትግራይ ህዝብ ላይ ፍጅት ሲደርስ የምናወግዝ ቢሆንም የነሱ ለትግራይ ተቆርቋሪ መሆን ግን የሰብአዊ መብት ጉዳይ ሳይሆን ፖለቲካው መሆኑን አንስተውም። ለሚፈጀው አማራ ድምጻቸው ምን ነው ሰለለ። በሌሎች ሁኔታ ከሃዲ ምሁራን የፈረንጅ አውደልዳይ ሆነው ያደረሱትን ጉዳት የተቀስነው እንዳለ ሆኖ በሰብአዊ መብት ጉዳይም የፈረንጆች ገደል ማሚቴ በመሆን እና አምነስቲ ያልዘገቡትን አናምንም በሚል አይነት ቅኝት እየተጓዙ መሆናቸውን ታዝበናል። የሚያሳዝን ክስተት ነው። የኮሎኔሉንም የሰብአዊ መብት ኮሚሽን ተብዬ የቀረ ጠበቃ ተቋም እንደ ሐቀኛ ምስክር ሲጠቅሱም ደጋግመን ሰምተናል። የነፍሰ ገዳዩ ጠበቃ እንዴትስ የዚህ ወንጀልን በተመለከተ ታማኝ ምስክር ሊሆን ይችላል? የኮሎኔሉ ተቋም መፍረስ አለበት በሚል በዓለም አቀፍ ደረጃ ማጋለጥ እንጂ እንደ ታማኝ ተቋም አስመስሎ ለመሸጥ መሞከር የክህደት ተባባሪ ከመሆን አያልፍም። ብርቱካን የምትመራው የምርጫ ኮሚሽን መፍረስ ያለበት ውድቅ ጸረ ህዝብ ተቋም ወይስ ሌላ? ቄሮዎችና ሰብአዊ መብት ጠበቃ ለየቅልናቸውና ኮሚሽናቸው መፍረስ መወገዝ ያለበት ነው። አምነስቲና ሌሎችም የየራሳቸው የፖለቲካ አጀንዳ ያላቸው ናቸውና እምነታችንና ድጋፋችን እንደ የኢትዮጵያ ፖለቲካ እስረኞች አንድነት ኮሚቴ ለሆኑት የህዝብ መብት ተሟጋቾች እንስጥ። ሁሉም የፖለቲካ እስረኞች ይፈቱ። ጸረ ህዝቡ የኮሎኔሉ አገዛዝ በትግላችን ይውደም። Let's go.
حق لحق تاغلو عليام كانغد زوربلو بزنياو ناغوتنياو ويانيو يادغزا سراتنا بيتيبيا حزب محل يالو قراني يمايتارق قراني نو وياني صرا ديموكراسي صرا هولغب مبتنا صرا سلامم سلميون يميتتغن يميشاشال سلامنن فلغو بسلاماي منغد يميتتغلو تايدلم بيتيبيا حزبنا በወያኔ ዘረኛና ጎጠኛ ቡድን መሃል ያለው የቅራኔ አይነት የመጀመሪያውና ዋንኛው የቅራኔ አይነት ነው። ይህን መሰሉ የቅራኔ አይነት ሊፈታ የሚችለው ደግሞ በአንድና አንድ መንገድ ብቻ ነው። ይኸውም ዘረኛውና ጎጠኛው ጸረ ዲሞክራሲና ጸረ ሁለገብ መብት የሆነው ኃይል ከስልጣን ከነዝባዝንኪው ተገርስሶ መውደቅ መጣላለበት ወይም ይኖርበታል ማለት ነው። የነን መሰሉ ቅራኔ የቅራኔው ታያያዝና ፈታት ተገግድ ከመለው ውጪ እንደመስቴ የሚሰነዘር ሐሳብም ሆነ የሚሰጥ አስተያየት ህዝባዊና ትግልን ድል ለማምከን በቀጥታም ሆነ በተዘዋዋሪ ከመይደረግ ሴራና ተንኮል ውጪ ሆኖ ሊታይና ሊፈረጅ በጭራሽ አይቻልም። ወያኔ ዘረኛና ጸረ ዲሞክራሲ አገዛዝና ሰላምና መብትን ፈላጊ የሆነው የኢትዮጵያ ህዝብ አብረው ሊኖሩ የማይችሉና መኖርም የማይገባቸው ናቸው። የኢትዮጵያ ህዝብ ሁለገብ መብት የሚከበረው ፍትህ ርዕስ የሚሰፍነው በህዝቦቹ አኩልነት ላይ ተመሰረተ ሀገራዊ ሉዓላዊነት ውን የሚሆነው እንዲሁም ሌሎች መለስተኛ ቅራኔዎች በአግባቡ ሊፈቱ የሚችሉት ወያኔው አስከፊ አገዛዝ ከነዘር ፖለቲካው ላንዴና ለመጨረሻም በአግባብ ሲቀበር ብቻ ነው። ተቋሚ ድርጅቶች ነን የሚሉትም ከሚለኩበትና ከሚመዘኑበት አንደኛና ዋንኛ መስፈርትም በዚህ ጥያቄ ላይ ያላቸው አቋም ነው። በዚህ ጥያቄ ላይ የጸናና የጸዳ አቋም ለሌለው ተቋሚ ድርጅት ከኢትዮጵያ ህዝብ የሚሰጠው ማሳሰቢያና ማስጠንቀቂያ አንድና አንድም ነው። የነን መሰሉ ማስጠንቀቂያም ባንድ የቀደመ አባባል ሊገለጽ የሚችል ነው። የአባባሉ መጨረሻ ምን ሊሆን እንደሚችል መጪው ጊዜ ያሳየን በማለት ብንተወውም አባባሉ እንዲህ በማለት ይጀምራል። ያፋጫል ያፋጫል ባቡሩ ያፋጫል መንገድ ላይ ያላችሁ መንገድ ይለቃችሁ ተሳፈሩኝ ይላል ከጀርባ ዞራችሁ። ታዲያ ምን ያደርጋል ውርንጭላይቱ ይሄን አላጤነች ከባቡሩ ሐዲድ ትንከባለላለች። ያፋጫል አሁንም ደጋግሞ ባቡሩ ያፋጫል መድረሻ መንገዱን ራሱ ያውቀዋል አንድ ቀን ራሱ ባግባብ ይቋጫል። አዎ ትክክለኛ አባባል ነው። የኢትዮጵያ ህዝብ ችግሩንም መፍትሄውንም ራሱ ያውቀዋል። ሌላው ሁሉ ከንቱ ነው። ጨው ለራስ ስትል ጣፍጥ አጣፍጥ ማለትም ይቻላል አለበለዚያ ድንጋይ ብለው ይጥሉሃል ከመለው የዘለለ ሊሆን አይችልም። ሰሞኑን የውያኔ ቁንጮ መለዘናይ ሞቶ በለማርያም ደሳለኝ ተተክቷል ከተባለ ወዲህ በዜና ማስተራጫዎች በየድረ ገጹ በየመድረኩ በጋዜጦችም ጭምር የተቋሚነን ባዮች ጫጫታና ሁከታ እጅግ በጣም ተስቷል። በዶችቬሌ በቪኦኤ እንዲሁም ባንዳንድ ቴሌቪዥን ጣቢያዎች የተለያዩ ተቋማዊ ድርጅቶች ነን የሚሉት ወክለው የቀረቡ ግለሰቦች በሁኔታው ላይ ይሰጡ የነበረው አስተያየት በጣም የሚያሳፍርና የሚዘገንንም ነው። ለቃል ምልልሱ የቀረቡት ግለሰቦች የውያኔ ቁንጮ የነበረው ዘረኛና አምባገነን መለስ ዜናዊን ተክቷል ስለተባለው ግለሰብ የየራሳቸውን አስተያየት ሰጥተዋል። የያንዳንዱ ድርጅት መሪ ወይም ያመራራ አካል አባሎችን ባዮችም የአዲሱ መሪ ተብየውን የኃይለ ማርያም ደስታለኝ የፖለቲካ አቋም በሂደት የምናየው ይሆናል ሲሉም ተደምጠዋል። ገሚሶቹም በተቃዋሚው ጎራ አብሮ የመስራት ችግር እንዳለ ተቆመው ለዚህ መፍትሄ የሚሆነው ያለፈውን ሁሉ ትቶ በዛሬ ላይ ብቻ በማተኮርና የጥላቻ ፖለቲካን ተላቆ በጋራ መታገል ያስፈልጋል በማለት ምክር መሰል ሐሳብም ሰንዝረዋል። አለማርያም ደስታለኝን በሂደት ማየት ቢቻል ትላንት እንዳለ ትተን በዛሬ ላይ ማተኮር ለርቅ ሰላምና በር የሚከፍት ቢሆን በሀገሪቱ ታስረዋል በየቦታው ታጉረዋል ፍርድ ቤቶቹ ወገንተኞች ናቸው ወዘተ ለሚሉትም የተደመጠ ቃላቸው መነሻውና መንሴው ምን እንደሆነ ቢያስረዱን ኖሮ በተቀበልናቸው ነበር። አባባላቸውና ጠቃላይ ቅኝታቸው ለህዝባዊ ትግሉ ጠቃሚ ቢሆን ኖሮም ካላንዳች ቅሬታ በተግባባን ነበር። ነገር ግን ሁለመናው ትጥቃስፈችና አዘናጊ ስለሆነ መሰረታዊ ጥያቄዎችን ለማንሳት እንከተታለን። ለምን በኢትዮጵያ ሀገራችን ፍትህና ርት ለብዛቸው ጠፋ? ለምንስ ዲሞክራሲያዊና ሰብአዊ መብቶች አልተከበሩም? ትላንት እንዳለተቶ ዛሬ ላይ ብቻ በማተኩር ይቅር ተባብሎ ጸረወያኔውን ትግል ማጎልበትስ የቻለ ይሆን? ይቅርታስ የሚሉትና የሚባባሉት ድርጅቶች ናቸው ወይስ በዳዮቹ የበደሉትን ህዝብ ነው ይቅር በለን ማለት ያለባቸው? ከሁሉም በላይ ደግሞ ሁሉን ህዝብ ለሚመለከት ህብረተሰባዊ ለውጥ የምንታገልና የምናታግልን ካል የነሰሉ ለውጥ በደለሰቡ መሪዎች መቀያየር ወይስ ከዚያ በላቀ ደረጃ መታየት ያለበት ጉዳይ ነው? በሀገራችን የሚታየው ፍርድ መጓደል የዲሞክራሲያዊ መብት አለመከበር የሰብአዊ መብቶች መረገጥ ለህዝቧና ለሀገሪቷ ሉዓላዊነት መደፈር ወዘተ ዋናኛውና ቀዳሚ ተጠያቂው የውያኔ የዘርና የጎሳ አገዛዝ መሆኑን አውቆና አረጋግጦ በቅድሚያ በዚህ ላይ አቋም መውሰድ ባስፈለገ ነበር። ለዚህ ተናጋሪዎች የውያኔ ዘረኛና የዲሞክራሲያዊ አገዛዝ በቅድሚያ ይወገድ ሲሉ አልተደመጡም። የማይታረቀው ቁራኔ ወያኔ የዘርና የጎሳ አገዛዝና በኢትዮጵያ ህዝብ መሃል ያለው ስለሆነም ነው። በመደጋገም ማንኛውም ሀቀኛ ተቃዋሚ በቅድሚያ በዚህ ላይ የጠራ አቋም ይኑረው የምንለው። የተቀሩት የችግር አይነቶች በአጠቃላይ ከዚህ መሰሉ ያገዛዝ ስርዓት የሚመነጩ ወይንም ከዛ የተያያዙ ናቸው። ስለዚህም ነው ማንኛውም ከህዝብ የወገነ ተቃዋሚ ወያኔ ይወገድ ከነዘር ፖለቲካው ይደምሰስ የሚለውን ቁልፍ ጥያቄ ሊዘለው የማይገባው። በአቀኛ ተቃዋሚ ድርጅቶችና የስሙላ ድርጅቶች መሃል ያለውም ዋንኛ ልዩነት በወያኔ ከነዘር ፖለቲካው መወገድና በዲሞክራሲያዊ ትግል አማካኝነት ዲሞክራሲያዊ ህብረተሰብ መመስረቱ ላይ የጠራ አቋም ለመያዝ አለመቻልም ነው። ይህንን በማመንና በመቀበል ያልተጀመረ የስሙላ ተቃውሞ ወይም ህብረት ሁሉ የትም የማይደርስ የጨረባ ድግስ ሆኖ የሚቀረው። ሌላው ዋንኛና ትልቁም ነገር እውነተኛና ሀቀኛ የተቃዋሚ ድርጅት መሪዎች ማተኮር ያለባቸው በግለሰብ መሪዎች መተካካት ወይንም መቀያየር ላይ ሳይሆን በስርዓት ውስጥ ላይ መሆን ይገባዋል። የሰነ ህብረተሰብ ጥናትና ምርምር እንዳረጋገጠው ህብረተሰባዊ ለውጥ በባህሪው ግለሰባዊ አይደለም፣ ከቶንም ሊሆን አይችልም። ህዝባዊና ህብረተሰባዊ ለውጥ መታገልና ማታገል የህብረተሰቡን አባላትና አካላት በሁለገብ መልኩ ማንቀሳቀስና ለበለጠ የፖለቲካ የኢኮኖሚ ማህበራዊና ባህላዊ እድገት ደረጃ ማብቃት ማለት ነው። ይህ መሰል ግዙፍ ተግባር ለህዝባዊና አገራዊ ተልእኮ ያለው እንቅስቃሴ ደግሞ በግለሰብ መሪዎች መተካካትና መለዋወጥ ክፉ ወይንም ደግ መሆን የሚለካና የሚተመንም አይደለም። ጥያቄው በዋናነት የሚያተኩረው በአገዛዙ የስርዓት አይነት ላይ ነው። የዘርና የጎሳ ፖለቲካ በቦታው እስካለ ድረስ መለስ ዜናዊ በኃይለ ማርያም ደሳለኝ መተካት ለትግሉ ሆነ ለህዝቡ በረከትና ፎይታ በጭራሽ የለም። አባቶቻችን አስቀድመው ይህንን መሰሉን ባልት ከዝንጀሮ ቆንጆ ምን ይመራረጡ በማለት ገልጸውታል። ለዘናዊን የተካው ኃይለ ማርያም ደሳለኝ ለቪኦኤ በሰጠው ቃለ ምልልስ ምንም አይነት የፖሊሲ ለውጥ እንደሌለ በማብሰር ስንል የነበረውንና ዛሬም እያልን ያለውን እውነት መሆኑን አረጋግጧል። ይህን መሰል ውል ያለውን እውነት የሳተን ከሆን ደግሞ ስለምንፈልገው ዲሞክራሲያዊ ስርዓት ማውሳቱም ዋጋ ቢስ ነው። ምንፈልገው አዲስና ህዝባዊ ስርዓት የሚገነባው በቅድሚያ ይህንን አስከፊ ስርዓት በማስወገድና በማፍረስም ላይ ነው። ዛሬም እንደበፊቱ አቀኛ ታጋዮችና የህዝብ ልጆች ድህረ ወያኔ ሲሉ አስመሳይ ተቋማዎች ድህረ መለስ እያሉ ናቸው። ስለዚህም ነው ኃይለ ማርያም ደሳለኝ ግዜ ስጠው የመለስ መሞት ሁኔታውን ሊለውጥ ይችላል የትግራይ ጠባቦች ስልጣን ያጠነው ወዘተ የሚለው አዘናጊና ትጥቃስፈች ጫጫታ ሁሉ ፍሬቢስ የሚሆነው። ኃይለ ማርያም ደሳለኝ ኮርቻም ለጓምም ለራሱ በሌለው ፈረስ የሚመሰል ነው። ለጓሙም ኮርቻውም የውያኔ ኢህአዴግ የዘርና የጎሳ ፖለቲካ ነው። አንደኛው በዶች ቬሌ ሬዲዮ ጣቢያ የተጠየቀው ግለሰብ የኃይለ ማርያም ደሳለኝን ከመለስ ዜና ይመሻል ልና የምንችለው በሂደት ነው ያለውም እንዲሁ ስህተት ነው። የዋሆች የሚያደርጉት የስህተት አይነት ሳይሆን ሆን ተብሎ ለማደናገር አለም ጨርሶ የፖለቲካ እንቅስቃሴ ሂደትን ካለመገንዘብ የተፈጸመ ታላቅ ስህተት ነው። አሁንም በዚህ ሬዲዮ ጣቢያ ለቃለ ምልልሱ የቀረበው ዶክተር ስለ ተቃዋሚዎቹና ስለ ህብረት የሰጠው አስተያየት ጆሮ አይሰማው የለ የሚያሰኝ ነው። እንጠቅሰዋለን። ተቃዋሚዎች በጋራ የማስራት ችግር አለባቸው በማለት ይጀምርና ይህ እንዲወገድ ከሆነ በፊት የሆነውን ሁሉ ትተን የጥላቻ ፖለቲካን ጥለን ዛሬ በሚሆነው ላይ ብቻ በማተኮር በዚህም ላይ ድርጅቶች ተመርኩዘውና ይቀርተባብለው በጋራ መጓዝ አለባቸው ይላል። ይህ አባባል ትላንት ከነባህሪዎቹ አልነበረም መኖር የሚገባው ዛሬ ብቻ ነው ለማለት ነው ወይንስ የትላንትና የትላንት ወዲያ አራጆችና ህዝብ አስተቃዮች የባዳን ጥቅም አስጠባቂዎችና ሰላዮች የእውነተኛ ህብረትና የአንድነት ጸሮች ሁሉ በጅምላ ተካተው ህዝባዊና ሀገራዊ ትግል ይካሄድ ለማለት ነው? እዚህ ላይ ማብራሪያ መስጠቱ የዶክተሩ ፈንታ ነው። በቅድሚያ ግን ማሳሰብ የሚቻለው ይቅር መባባል ያለባቸው ድርጅቶች ሳይሆኑ ይቅርታም ሊጠይቁ የሚገባው የተበደለው ልጆቹ የረገፉበት ካለዝርያ እንዲቀር የተደረገው ሰፊው የገጠሩና የከተማው የህዝብ ክፍል ነው። ተናረተ ለሰፈነበት ዲሞክራሲያዊ ህብረተሰብ መታገል ሁነኛ ድርጅታዊ ህብረት መፍጠር ትውልድን ሲመስሩና ሲያስተቃዩ የኖሩትን የባዳና ፈቀላጦችና ሰላዮችን እንዲሁም የውያኔን የዘርና የጎሳ ፖለቲካ ይቀጥል ባዮችን ይዞ መንከባለል ተደርጎ መወሰድ የለበትም። ጸረ ወያኔው ትግል መሰባሰብና ማበር ያለባቸው የተቃዋሚ ድርጅቶች ህልውና ያላቸውና ተግባራዊ እንቅስቃሴ የሚያደርጉ ከመሆኑም በላይ ህዝብን ከመበደል የራቁና የንጹሃንን ደም በማፍሰስ ተጠያቂ ያልሆኑትን ብቻ አካቶ መሆን ይገባዋል። ለዚህም ነው የዶክተሩ ሰበካ መሰል አስተያየት ዱላ ወዲህ ቅዝምዝም ወዲያ ነው ለማለት የምንከተተው። ትግሉ ይጥራ ይስከን ስንልም ይህን መሰል ሁኔታም ጭምር ለማመላከት መሆኑ መታወቅ አለ ይኖርበታል። ትላንት ለህዝብ ያሉትን ዛሬ የሚሽሩ አቋማቸውንና እምነታቸውን እንደወጣ ገባይ ካርታ ጨዋታ የሚቀያየሩ የጉዳዩ ዋንኛ ባለቤት የሆነውን ህዝብ ወደ ጎን በመተው የሽግግር ሸንጎ ወይንም መንግስት አቋቁመናል ዕውቅና ስጡን እያሉ የባዳን መንግስታትን ደጅ የሚጠኑትን ወይም አገር አቀፉን የዲሞክራሲና የእኩልነት ትግልን ሸሽተው በጎሰኝነት ማነቆ የተተበተቡትን ሁሉ አካቶ ህዝቡን ባለሙሉ መብት ማድረግና አገርንም መታገድ አይቻልም። ስለዚህም ነው አቀኛ ኢትዮጵያውያን ሁሉ ኃይልና ንብረታቸውን አስተባብረው ለአቀኛና የተሟላ መብት ታጋይ ድርጅት ስር በመሰባሰብ ከህዝባቸው ወግነው እነዚህ ነስሙላ ድርጅትነን ባዮች ከትግሉ ሜዳ ዞር በሉ አፍና ቅብቅብ ሁሌ አበላም ሊሏቸው የሚገባው። ሲቀልዱብን እንዲቀልዱብን እድልን ስጣቸው አይገባንም። ነዚህ ተመልሰው እንምራችሁ ሲሉን መስማቱ ደግሞ በታሪካችንና በህዝባችን ተቀለል ሆናል። ይህን ሁኔታ አስመልክቶ አንድ የህዋት ማዕከላዊ ኮሚቴ አባል የነበረና በኋላም በአሰቦ ተገዳም በአርባ ጉጎ በጋረ ሙለታ ቦተር ዛደባባይ ኢየሱስ በደቡብ ኢትዮጵያ ወዘተን ጽዋን ዜጎች ቦያኔ አራምናዊ ሰራዊት በመትረየስ ሲረፈርፉ በየገደሉ ሲጥሉ የመከላከያ ሚኒስትር በመሆን የፍጅቱ የበላይ መሪ ሆኖ ያገለገለ ዛሬ ደግሞ በተቋሚነት ተሳትፎ ያለው ማለት ልምራቹ ይያልን ነው። ይህ ግለሰብ ያረመኔው ጌታውን የመለስ ዜናዊን ሞት አስመልክቶ ያለውን መጥቀስ በቂ ነው። የመለስ ዜናዊ ሞት እጅግ በጣም አሳዝኖኛል በማለት ጀምርና ሲቀጥል የኢትዮጵያ ህዝብም የመለስን ሞት በታላቅ አዘንና ለቅሶ መቀበሉ ጨዋ ባህሉንና ህዝቡነቱን ደላጭ ነው በማለት ንግግሩን ይዘጋል። ለዚህ ለአንድ አመታት በቁንጮነት የመራውና እሱ ራሱን ተካፋ የነበረበት የዘረኝነትና የጎሳ ፖለቲካ በህዝባችን ላይ ስለፈጸመው በደልና ስላደረሰው ሰቆቃና ስቃይ ግን አንድም ቃል አልተነፈሰም። የኢትዮጵያ ህዝብንም በሱ ትዕዛዝና አመራር ስር ስለረገፉትና ስለ አጣቸው ልጆቹ ጸጸት እንኳን ተላፍሶ ይቅርታ አልጠየቀም። እሱና እሱን መስተል አረመኔዎችና የባዕድ ቀጥረኞች እንምራቹ ሲሉን አቤት ምጸት መጣብነን ምን ይፈረድብናል? የለመሰሉ ተቋሚነን ባዮች ከመጃጃልስ የበለጠ ምን ነውራለ? ለዚህም ነው ወቅቱ ወነተኛ ህዝብንና መብትን አፍቃሪዎች ለቅተውና ተክተው መቆም ያለባቸው ጊዜ ነው የምንለው። ለዚህም ነው አስመሳይ ታጋዮችና የባዳን ተልኮ የተሸከሙ እንዲሁም በህዝብ ደም የተጨማለቁ ሁሉ ተጠቃለው ከትግሉ ሜዳ መወገድ አለባቸው የሚባለው። ጊዜው የሀገራችንን ህዝብ የብሶትና የሰቆቃ ትግል በቦታው በመገኘት ማስተባበርና ማስተሳሰር ግድ የሚል ነው። ጊዜው የሀቀኛና የእውነተኛ ታጋዮች ጊዜ ነው። ኃይልና ድል ምን ጊዜም ቢሆን የህዝብ ነው። የኢትዮጵያ ህዝብ ያቸንፋል።
በማስከተል የምትሰሙት ፕሮግራም በፍኖተ ዴሞክራሲ የተላለፈው በ2004 ዓመተ ምህረት ነበር።
የሽግግር መንግስትና ዴሞክራሲ የሰለጠነ ፖለቲካ አባወራን ባዮች በአሁኑ ጊዜ የሽግግር መንግስት መቋቋም አለበት የተባለውን ለራሳቸው በሚያመች መንገድ ሊተረጉሙ ሲጥሩ አገር ኢትዮጵያን በሚጎዳ መልክ ሂደቱ ኢትዮጵያን ለብቻ የሚያቀርብ ሆኖ ተገኝቷል። በመሆኑም ሽግግር ስንል ሲሉ ብሎ መተቸቱ አስፈላጊ ሆኖ ተገኝቷል። የሽግግር መንግስትን ጽንሰ ሐሳብ በመጀመሪያ ያቀረበው ኢህአፓ ነው። ወታደራዊ ምርጦች የራሳቸውን ጊዜያዊ ተብዬ ወታደራዊ አገዛዝ ሲመሰርቱ ሲነሱ ጊዜያዊ ህዝባዊ መንግስት ይቋቋም በሚል ድርጅቱ ሁሉን አቀፍ አገዛዝ እንዲመሰረት ታገለ። የዚህም መሰረቱ ሁሉን ድርጅቶች ህዝባዊ ኃይሎችና ታዋቂ አገር ወዳዶችን ያቀፈ ጊዜያዊ ተቋም ከተመሰረተ ውጤቱ ለአገር ጠቃሚ ይሆናል የሚል አስተሳሰብ ነበር። የደርግ አገዛዝ ግን ይህን ዴሞክራሲያዊ አማራጭ አፍኖና የራሱን አምባገነን አገዛዝ በማስፈኑ አገርና ዜጎች ለሽብርና ጭፍጨፋ ተጋለጡ። የተከተለው ጥፋት ሁላችንም የምናውቀው ነው። የሽግግር መንግስት ማጠየቂያው ከጭቆና ጨለማ ለማውጣት ሁሉም አገሮች ዳራይሎች ተባብረው ሽግግርን ያዘጋጁ የሚለው ነው። የሽግግር ሂደት ግን ተራ ቅርጫ አይደለም። ሁሉም በየፊናው ሙዳ ፍጋውን ወይም ሙዳ ክልሉን ቦጭቆ የሚወስድበት ሂደት አይደለም። ዛሬ ያውም ለአገር ተቆርቋሪነን ከሚሉት እየተሰማ ያለው የሽግግር መንግስት መስረታ አቋም ግን ነገር ዓለሙን አጀባልቆ ኢትዮጵያና ኢትዮጵያዊነትንም ለካዱ ክፍሎች ሁሉ እድልና መድረክ ሰጪ ሆኖ ይገኛል። ጨቋኙን የወያኔ ስርዓት ለመገርክሰስ የታጋይ ኃይሎች ትብብር አስፈላጊ ነው። ያለው ቀውስና ችግር የተወሳሰበና ብዙም በመሆኑ ታጋይ ኃይሎች በጋራ የሽግግር መንግስት አቋቁመው ለችግሮቹ መፍትሄ መፈለጋቸው አማራጭ የለውም ተብሏል። ትክክል ነው። በጋራ መስተማራቱ ለለውጡ ሂደት ኃይልን ይሰጠዋል። የሽግግር መንግስት ጽንሰ ሐሳብም ይህን መሰረት ያደረገ ነው። አገር ወዳዶች በጋራ መሰባሰባቸውን፣ በጋራ መፍትሄ መፈለጋቸውን ሽግግር ስንል የኢትዮጵያ ለኢትዮጵያ ሽግግር ነው። ለኢትዮጵያ መሰረታዊ ችግሮች አገራዊ መፍትሄ ለመፈለግና ለማግኘት። ሽግግር ስንል የጨረባ ተስካሪ መስል ግራ ቀኙን ሰብስቦ ቀልቻ ማካሄድና ሁሉም የራሱን ድርሻ እንዲወስድ ማመቻቸት ማለት ሊሆን አይችልም። በሽግግሩ ጉባኤ ወይም ሂደት ተካፋይ ሊሆኑ የሚችሉት ለኢትዮጵያ የቆሙና ለኢትዮጵያ ችግሮች መፍትሄ ፈላጊዎች መሆን አለባቸው። ኢትዮጵያዊ መሆን አለባቸው። በኢትዮጵያ የሽግግር ሂደት ኢትዮጵያዊ አይደለንም የሚሉ ሊካፈሉ አይችሉም ማለት ነው። ቅርጫ ሳይሆን አገርን በአንድነትና በዴሞክራሲ ማጠናከር ነውና ዋናው ግብ የለም አገሪቷን እንቦጫጭቅ፣ እንከፋፍ፣ እንገነጣጠል ባዮች የሽግግር ሂደቱ ተካፋይ መሆን የለባቸውም። የሽግግር መንግስት ስንል ለኢትዮጵያ የኢትዮጵያ የሽግግር መንግስት ማለታችን ነው። የኢትዮጵያን አንድነት የካዱን አሳልፈው የሰጡ ከሃዲዎች ከለየላቸው ገንታዎች ጋር አብረው በአሁኑ ጊዜ የሽግግር መንግስት ይቋቋምና ህዝባችን የራሱን የብቻውን ህዝበ ውሳኔ አካሂዶ ኦሮሚያ ወይስ ኢትዮጵያ በሚል ይወስን ዘንድ መብት ይኑረው የሚሉት ክፍሎች ይህን ሽግግር ለራሳቸው መፈንቻ ሊጠቀሙበት መነሳታቸውን ማወቅ የግድ ይሆናል። ሽግግሩ ኢትዮጵያን ለቅርጫ ማቅረቢያ ሊሆን አይችልም። ገንጣዮችና ታፋሪ ምሁር ተብዬ አጋሮቻቸው ኢትዮጵያን ለቅርጫ አቅርበው ሙጃ ፍጋ ሙጃ ክልል ታቀፈው የሚሄዱበትን ሂደት ዜጎች ሊፈቅዱ አይችሉም። ወያኔ በታሪኩ ሽግግርን በሚመለከት ያለው ሚና አሳፋሪ ነው። ቀደም ሲል የሽግግር መንግስት ጸረ ደርግ ብቻ ሳይሆኑ ጸረ አሜሪካ መሆን አለባቸው ብሎ ሲጮህ ነበር። ይህን ተውና በሽግግሩ መንግስት ደግሞ ደርግም ሊሳተፍ ይችላል አለ። የሁሉ ማደናገሪያ ነበር። ደርግ ሊንኮታኮት ሲቀርብም በአሜሪካ ቀናባሪነት በሎንዶን ስብሰባ ሲጠራ ወያኔና ሻዕቢያ ኦነግን በአጃቢነት ወይም የኦነግ መሪ በጊዜው ባለው መሰረት የግድግዳ ላይ ዝንብነት ማለትም ሽፋን ሰጪ ኢምንትነት ጠርተው የራሳቸውን ሂደት በራሳቸው አካሄዱ። በአዲስ አበባ ተካሄደ የተባለው የሽግግር ሂደት እንዲሁ የተራራ ፀሐይ ቧልቶለ። በወያኔ የአዳር የጎተኛ ፈጣን ዩኒቨርሲቲ ምሩቅ የሆኑትም የጎሳ ድርጅቶችን ፈልፍለው ወያኔን በተንኮሉ አጀቡት። ሽግግሩ ወደ ዴሞክራሲ ሳይሆን ወደ ወያኔ ጎተኛ ማጥ ሆነ። ሽግግሩ ሽግግር ሳይሆን ባለህበት እርገጥ ወይም ቀኝ ኋላ ወደ ራሰው ሆኖ እነሆ መከራና ፍዳ እየተቀበልን ነው። ውሳኔ ህዝብን በተመለከተም ሰቆቃ ዘል ተመክሮ አለን። ሻዕቢያ ሲያደናግር ህዝብ በውሳኔ ህዝብ ከኢትዮጵያ ጋር በፌደራል ወይም አንድነት የሚተሳሰር ወይም ነፃ ይሁን ምርጫ ቀርቦለት ይወስን በሚል ዴሞክራሲያዊ መስለው ቢለፍፉም ጉልበት አግኝተው የፖርቱጋል ሲመጣ ግን ነፃነት ወይስ ባርነት በሚል በራሳቸው ቁጥጥር ስር ውሳኔ አካሄድን ማለታቸውን ያየነው ነው። ለዚህም ነው ዛሬ ኦነግ የተባለው አስመራ የከተመው ድርጅትና ቀጥረኞቹ በጋራ ወያኔን ታግለን የሽግግር ሂደት ይኑርና የኦሮሞ ህዝብ ለብቻውና በራሱ ኦሮሚያ ወይስ ኢትዮጵያ ብሎ ይወስን ሲሉ ምናናቃችሁን ምናዳግም የምንጃጃልና የምንሞኝ ያደረጋችሁን ብለን የምንቃወማቸው ትግላችን ኢትዮጵያን ለቅርቻ ሊያቀርቡ ለተዘጋጁ እድል ለመስጠት አይደለም። ሽግግር ስንልም ኢትዮጵያን እንከፋፍል እንገነጣጥር ለሚሉ እድል ለመስጠት ሊሆንም አይደለም። አወጥዩ አገር አፍራሾች እንዲበጅ ለማመቻቸት በተዛባ መንገድ የመፍትን ጥያቄ ያነሳሉ። ማንም አገር ቢሆን ሀገርን እናጥፋ እንከፋፍል ለሚሉ መብት ተጥቶ በሉ አጥፉን የሚል የለም። የመብት ልኩ ይገደባል። ሀገርን ሊያጠፋ ህዝብን ሊጎዳ ሲወነጨፍ ማለት ነው። ነገ ኢትዮጵያ ከወያኔ ጭቆና ስትላቀቅ ሊመሰረት የምንፈልገውና መመስረትም ያለበት የሽግግር መንግስት ኢትዮጵያን ወደ ዴሞክራሲያዊ ስርዓት የሚያሸጋግር በኢትዮጵያ አንድነት የሚያምኑትን ያቀፈ የአንድነት ኃይሎችን ያሳተፈና መሰረት ያደረገ መሆን አለበት። ኢትዮጵያን ለክርስቲያንና ለግንጠላ ሊያመቻቹና ሊደርጉ ለማሉና ለወሰኑ ክፍት መሆን የለበትም። አብረን እንታገልና የሽግግር መንግስት መስርተን የራሳችንን የግንጠላ ውሳኔ ህዝብ በራሳችን ህዝብ ብቻ እናካሄድ ለሚሉት አጃቢ መሆን ከሀገር ወዳድ ኢትዮጵያዊ የሚጠበቅ አይደለም። የሽግግር ሂደት ሀገር ወዳድ ኃይሎችን ሁሉ ለማቀፍና ከጨለማውና አረመኔው አገዛዝ ለመላቀቅ የሁሉንም ተሳትፎ ለማረጋገጥ ነው እንጂ ለግንጠላ ኃይሎች ኢትዮጵያን ለቅርቻ ለማመቻቸት አይደለም። አብረን ታግለን በኋላ የራሳችንን ውሳኔ እናደርጋለን ብለው በአጃቢነትና በጅልነት ይነዱን ለሚፈልጉ ክፍሎች ጋሪ ለመሆን ዝግጁ መሆን የለብንም። የጋራ ትግላችን በመጀመሪያ ለኢትዮጵያ መሆን አለበት። በቅርቡ ብቅ ብቅ ያሉ ምሁር በሉን ማፈሪያዎች ኢትዮጵያና ታሪኳን እየካዱና አጠያቂ ነው እያሉ ለገንጣዎች ድልዳል ማነጠፍ መጀመራቸውን እየታዘብን ነው። መብት በሚል ሽፋንም በገንጣዎች ስር የግንጠላ ውሳኔ ህዝብ ተብዬ በኤርትራ እንደተካሄደው ይካሄድም ዘንድ ተከራካሪ ሆነዋል። አሳፋሪ ነው፣ ለጆሮ የሚከፍ። ለዚህም ነው ህዝብ የሚፈልገው የሽግግር መንግስትና ገንጣዮችና መጋዣዎቻቸው የሚፈልጉት ተቃራኒ ሆኖ የሚገኘው። ህዝብ የሽግግር መንግስት ሲል ዴሞክራሲን የሚያሰፍንና የኢትዮጵያን ህልውናና አንድነት የሚያስጠብቀውን ነው። ገንታዮችና የአገር አንድነት ሳሮች ደግሞ ሽግግር ሲሉ የደራ ቅርጫ የሚሰፍንበትንና ምድረ ገንጣይ መርት በሚል ሽፋን ሙጃ ክልሉን ጎርዶ የሚወስድበትን ሁኔታ ነው። የሚታረቁ አቋሞች አይደሉም። ለዚህም ነው ሽግግር መንግስት ይመሰስ፣ መርት ይከበር፣ ህዝበ ውሳኔ ይካሄድ፣ የመገንጠል መብታችን ይከበር የሚሉት በካሃዲ ምሁራን የታጀቡ ጫጫታዎች አገር አጥፊ ናቸውና ልንታገላቸው የሚገባው። ለኢትዮጵያ የሚበጀው የሽግግር መንግስት የአንድነት ኃይሎችን ያቀፈ የሽግግር መንግስት ምስረታና የዴሞክራሲ ሂደት አማራጭ ነው። ሌላ የለም። ሌላው ሁሉ ለኢትዮጵያ አይጠቅምም።
ጀግና ሰው የት ገባ? በሃማ ቱማ ሳናረጅ ሳንጃጃ ታሪክን ሳንረሳ ማየት ሳያቅተን አይናችን ሳይጠፋ ነገ የሚወሳውን ትናንትና ኖረን በኑሯችንም ወንዝ በደም ቀይ ባህር ላይ የታሪክን ጀልባ ወደ ግራ ቀስፈን ከህዝብ ወደብ ከተን ሞት ለግራዚያኒ አርበኞች መፈክር በወጣት ቁጥዎች በታሪክ ወራሾች ሲጎሰም ትናንትም ገለን ፍርሃትን ያን ራስ መውደድን ለምትጮ ሀገር አለና እያልን በጻረ ሞት ስቀን በመሐይም መንጋ በነፍሰ ገዳዩ አሹፈን አላግጠን ሞት አይፈሪ ትውልድ የፋሽስት መጋኛ ሀገር ወዳድ ትውልድ የጠባብ ማርከሻ ሽቶ ከርቤ ቀርቶ ባሩዱን ታጥኖ በቀብሩ ሲተን መንገድ መጣል ደርቶ የሞት ጽዋን ጨላጭ በመዝሙር አጅቦ በእናችን ንፋለን ጥይትን ከልሶ ማን ይፈራል ሞትን ክታቡ ያረገው ያ ትውልድ እንጂማ ሌላማ ሌላ ነው። ዳሮን ገዳይ ጨካኝ ሽብራቸው ክፉ ስራቱ አረመኔ ልክ አልባ የግፉ ያ የነበር ጊዜ ገና ሳይረሳ ያ ሁሉ ሰማዕት ገና ሳይዘከር ከጋራ ጉድጓዱ ከምስጢር መቃብር የጭቁኑ አጥንት ተቆፍሮ ሳይወጣ ሳናረጅ ሳንጃጃ ታሪክን ሳንረሳ ማየት ሳያቅተን አይናችን ሳይጠፋ ህሊናችን በሆድ ታንቆ ሳይገደል አሁን ምን አመጣው ያልነበረን ነበር ብሎ ለማሳመን ደፋ ቀና ማለት ሌት ተቀን መባከን ወረቀት መጨረስ በዘረኛው ማጀት ሐሰትን መታጠን ያ የወልቃይት መሬት ጀግና የሞተለት ጀግና የሞተበት ያ የቋራ መሬት ጀግና የበቀለበት ጀግና የታገለበት ያ የጎንደር መሬት ያ የወሎ መሬት የኢትዮጵያ መሬት ጀግና ሰው ጠፍቶ ነው ሱዳን የገባበት ጀግና ሰው ጠፍቶ ነው ወያኔ ያዘዘበት ድንጋይ ዳቦ ዘመን መችኛ አየነው ነጋ ጠባራብን ሁሌ እየታቀፍ ነው ሶስቴ ማድ በቀን ቃል ኪዳን ገቡልን ታስቦ ራት ይቆይ በጦም ሊያሳድሩን ግና የኮሎኔል ሽብር በቁማችን ገሎን ለጠባቡ መንጋ ማጎብደዱ ቀሎን ጫንቃችን ለሸክም አለና እያሰኘ ሳናውቅ ኖሮ ገሎን ታሪክ ዋሽቶ ጠፋ ትውልድ ቆመጠጠ ነበረ ነበርን እየደጋገመ ወይስ ትናንት ዛሬ ልዩ ሰማይና መሬት ለአገር መሞት መስዋዕት ተብሎ ፋራነት ብልጡ ዛሬ ፈልቶ የዲቪ አርበኛ ፖለቲካው ቡርቅቅ ለጠባብ ዘረኛ ኢንጂነር ዶክተሩ የእውቀት መናኸሪያ ፖለቲካው ጮሌ መርህ አልባ ጉዞ ማጠፊያ ላይ ሳይደርስ ሁሌም እጥፍ ብሎ የሚካድ መርህም በዚህ በዚያ ጠፍቶ ባንዳነት የቤት ልጅ ወገን መሸጥ ቆንጆ ክልል አንድ መወለት የገነት በርከፋጭ ሰው በላ ጥርስ ለጋሽ ህሊናን አሟጣጭ ሀገር ምን ሊፈይድ ክልል ሳለምቹ እኛ ተበዝባዦች እነሱ ወርቆቹ እስከ መቼ ታሪክ ተጨራምቶ ሊቆይ እስከ መቼ ሀገር መጫወቻ ልትሆን ብሎ የሚጠይቅ ምን ምላሽ ያገኛል ዝምታ ነው መልሱ ወይስ ታሪክ ዋሽቷል የጋምቤላ መሬት ስንቱ የሞተለት የቢሾፍቱ መሬት ስንቱ ያደቀለት የኢትዮጵያ መሬት ደም የፈሰሰለት ጠባቂ አጣ ዛሬ ቻይና ፈነጨበት ህንዱና አረቡ ዝርፍ ያጣጣፈበት ድንጋይ ዳቦ ዘመን ያኔ ባታየ ነው በዚያ ትውልድ ጊዜ አብረን በታገል ነው ቃልማ ቃል ነበር ሚዛኑ የከበደ ቃሌን አላት ብሎ ስንቱ ረገፈ ሀገር ሀገር ብሎ ስንቱ ተቀጠፈ የመደብ ልዩነት የህይወትን ሚዛን ከባድ ቀላል አርጎ የህይወት ጉድለት ለድሃው ተነፍጎ መስዋዕትነቱ ክብር ቦታን ሲያጣ ማየቱ ተለምዶ የኔው ብጠው ድሃ ለነሱ ጦርነት ሲማገር ጧት ማታ ሲሾም ሲሸላለም ፈርጣጩና ባንዳ ለአገር መስዋዕቱ ሲነፈግ እውቅና ጴጥሮስነት ከንቱ ከመሞት በበርከት ላላፊ ላግዳሚው ሁልጊዜ መንበርከክ አለና ጫኑኝ ባይ ሀገር ወገን ከጂ በፈላበት ሀገር ሙጃው እንክርዳዱ ሰው በይው አስበይው ገራፊው ቆራጩ ሽብርተኛው ፋሽስት ዘረኛው ጠባቡ ዋ ዝምታ ለበግም መጅበጅቷት ያውቃል እጅን ማጠፍ ከንቱ እጅን ያስቆርጣል መጨመቱ ስህተት ባርነት ያመጣል ቃታ ያልሳበም ጣት በስብሶ ይወድቃል ዋ የአይሸዋ መሬት ስንት ይወደቀለት የባሌ ያረርጌ የጅማ መሬት ደም የፈሰሰበት የአፋሩ መሬት ስንት ሰው የሞተለት ዛሬ ሰው ጠፋና አረብ ጨፈረበት ኮሪያው ጅቡቲው ባለቤት ሆነበት ግራዚያኖ ነጩ ሚሊዮን ሲገድል ግራዚያኖ ጥቁር ብዙ ሺህ ሲበትር ጀግኖች ሲሰቀሉ ጀግኖች ሲገደሉ ምድር ቀውጢ ሆና አመፅን አርግዛ ጉህን ስትጠብቅ ብሩህ ቀን ሊመጣ እናም በከተማው በመላ ሀገሩ በዱር በገደሉ ከጠባብ ከፋሽስት ጓዶች ሲዋደቁ ፖለቲካ መድረክ ዛሬ አጣባቢዎች ከወዴት ነበሩ ጠባቦች በጋራ አድጊ አማራ ገዳይ ብለው ሲፎክሩ ባሲምባ በወልቃይት በቋራ መተከል ጀግኖችን ሲገድሉ ጠባቦች ሱዳኖች ግፍን ሲፈጽሙ ኢትዮጵያን ሲደፍሩ አቶ ጋሼ ዶክተር ወዴት ነበሩ እስቲ ለመመለስ ተነሱ ሞክሩ ትናንት ሀገር ገዳይ ትናንት ዜጋ ገዳይ ትናንት ሀገር ገዢ ጨቋኝ ህዝብ አሰቃይ ጀግኖች ያለቁ እንዴ ዛሬ አርበኛ ሲባል ንስሐ ሳይገባ ጸጸትን ሳያሳይ ታሪክም ድንበርም ጠባቂ ሰው ካጣ ጉድ በራሳችን ላይ ወዮላት ኢትዮጵያ ያ የከፋ መሬት የቡናው መብቀያ የሉባቦር መሬት የዚያም የወለጋ የሲዳሞ መሬት የሻኪሶ ወርቆ የኢትዮጵያ መሬት አስጎምጂ ያለሙ ባዕድ ጨፈረበት ዜጎቿ የት ገቡ ፎገራ ይቅርና ሽሮ ሜዳም ሰፋ ዳሸን ላይታሰብ ደፎ ላይወጣ አገር ማዳን ከባድ ህይወትን ጠያቂ መከራና ፍየል በደል አሸካሚ ዘረባና ወሬ በገበያው ደርቶ ባፍጦር ሰባቂዎች ድርጊት አፈርበልቶ ሁሉም አፍረተ ቢስ ሁሉም ትችት አምራች ሁሉም ትውልድ ወቃሽ ሁሉም ታሪክ ደርሳሽ ሶስት ሺው ተክዶ መቶ ዓመት ተባለ የኔ ቢጤው ደሃ ጨቋኝ ተመሰለ። ያልነበረው ነበር ተብሎ ሲተረክ የነበረው ሲካድ ሰማዕት ሲወገዝ ትናንት የደም እጆች ዛሬ እርኩሳፎች ትናንት የደም እጆች ዛሬ ዋሾ ምስክሮች ጉልበትም ለትግል መሆኑ ቀረና መንበርከክ መስገዱ የውርደት መውደቂያ ይሆን ተባለና ሰው እሪያ ሆነ መጨግየትን መርጦ እጆች ለጠመንጃ የሚል ጀግና ጠፍቶ ያድንጋይ ዳቦ ዘመን ከቶም ያላየ ነው በይመጣል ተስፋ በህልም እየኖር ነው እንከርዳዱ በስቶ እሚወይን በርክቶ ሀገር ጉድ መጣባት ማጨርታ ጋይ ጠፍቶ ያ የጎጃም መሬት ስንት ወደቀለት የአባይ ወንዛችን የተዘፈነለት የግብፅ መጫወቻ መሆን ነበረበት አቡኑ ታጣቂ ቆንጆን አሽኮርማሚ ሽማግሌው ጨቅላ የማይሆን መካሪ ሐኪሙም ያው ጠንቋይ የምሁር አላዋቂ አሳን በተራራ ሊያረባ ፈላጊ ሰለባውም ደነዝ ሰላቢ አዳናቂ ገዳይ ሀፍረተ ቢስ ሽልማት ፈላጊ መጣና ድብልቅልቅ የጨረባ ተስካር ደልቅ ያንከበሮ ለዘረኞቹ ዛር ጨቋኝ ደም አፍሳሹ ጠባቡ ፋሽስቱ ታሪክ ጻፊ ሆኖ ተረት ተረት ከንቱ መስካሪ አስታዋሽ እየተባባሉ የክህደት መደብር መንደርደሪያው ሞልቶ አዲስ ስም ወጥቶለት ፓርላማና ሸንጎ የወንበሩ ሽሚያ ክብር እየገፈፈ ሰው እያቀለለ የቅሌቱም ክርፋት የፈረንሳይ ሽቶ ሆኖ እያባበለ ስንቱ ተዋረደ ስንቱ ነሆለለ በሕዝብ ሰቆቃ ላይ ተራኳች በዛና ተደሳች በዛና ሀገር ቅርጫ ሻመው በዴዎቹ መንጋ አስመሳዩ ታጋይ ሽፍንፍን ዘረኛ ዘመናዊ ባንዳ ተምቾች እየፈሉ ሀገር እየበሉ ዜጋ እየገደሉ የሳጥናኤል በረት በያውሬና የጉዱ ደደቢት አድዋ መንጋው የጠባቡ ሲርመተመት በአገር ሲቦጠቡጥ አገር ሲጨፍር ጧት ማታ ሰው የሚለው ጠፍቶ ቅጣት የሚቀጣ የሚጠራ ጠፍቶ እጆች ለጠመንጃ ጣቶችም አንድበው አንስብ ብለው ቃታ የጀግኖቹ ሀገር የሁሉ ኢትዮጵያ ማን ሊሰማት ይሆን ስትሸጥ ለባዳ ማን ሊያድናት ይሆን ስትጮህ ጠዋት ማታ የኢትዮጵያ መሬት ደም የፈሰሰለት የኢትዮጵያ መሬት ጀግና የሞተለት የት ሄደ የአገር ሕዝብ ጀግና ምን መጣበት ለባንዳ ለባዕድ መጫወቻ መሆን ማን ነው ያዘዘበት ¶¶